ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 28 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል? የምናስተናግዳችሁ ቆንጂት ታዬና።
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
የኬንያ ባለስልጣናት ካለፈው ማክሰኞ አንስቶ አግደዋቸው የነበሩ 2 የግል የቴሌቪዥን ጣቢያዎች ስርጭት እንዲጀምሩ ፈቀዱ።
We are here to put the government on notice that this monument.
ዛሬ እዚህ የተገኘነው ኬንያውያን ምን ጊዜም ጭቆናና አምባገነንነትን በመቃወም የሚቆሙ መሆናቸውን ይህ ሐውልት የሚመሰክር መሆኑን ለመንግስት ለማስተዋወስ ነው።
የኬንያ የብሔራዊ የሰብአዊ መብቶች ኮሚሽን ኃላፊው ጆርጅ ኮጎሮ ከተናገሩት የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት፣
በየዞኖች ሲካሄድ የሰነበተው የህወሓት ከፍተኛ አመራሮች የግምገማ ውጤት ይፋ ሆኗል። ከስፍራው የደረሰን ዘገባ አለ። በስር ላይ የሚገኙት 4 የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በችሎት በመዳፈር ወንጀል ዛሬም ተጨማሪ የእስር ቅጣት ተጥሎባቸዋል የሚለውና ከዓለም እጅግ የታወቁ የዝሆን ጥርስና አውራሪስ ቀንድ ህገወጥ ንግድ ተከታታይ መካከል አንዱ የነበሩት ኤዝመን ብራድሊ ማርቲን ናይሮቢ ውስጥ ተገለው ተገኙ የሚሉትና ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ከ7ኛው የህወሓት ከፍተኛ አመራር ጉባኤ ቀጥሎ በየዞኖች ሲካሄድ የሰነበተው የፓርቲው ከፍተኛ አመራሮች የግምገማ ውጤት ይፋ ሆኗል። ግምገማዎቹ በ6 ዞኖችና በመቀሌ ከተማ መካሄዳቸውን ጠቅሶ ዓለም ፍስሐ ዜናውን አድርሶናል።
በዚህ የ3 ቀናት የማዕከላዊ ኮሚቴ ስብሰባ በክልላውና አገራዊ ጉዳዮች ትኩረት ሰጥቶ ተወያይቷል። የሀገራችንና የክልላችን ሰላም ለማትና ዲሞክራሲ ወደ አስተማማኝ ደረጃ ለማድረስ የሚያግዙ ወሳኝ የሆኑ አጀንዳዎችን በጥልቀት ተወያየ ይገለጻል። በተጨማሪ የህወሓት ማዕከላዊ ኮሚቴ የጀመረው ግምገማ ለማስፋትና በጥልቀት ለማየት መሰረት በማድረግና በየደረጃው ያለው ከፍተኛ አመራር ያለውን ችግር ለማየት የተካሄደው ግምገማ ደስቷል። በዚህም መሰረት በ6 የማዕከላዊ ኮሚቴ አባላት የሚከተሉት እርምጃዎች ወስደዋል። ወይዘሮ አርጋሽ በየነና አቶ ብርሃነ ኪዳነ ማርያም ከህወሓት ማዕከላዊ ኮሚቴ እንዲነሱ፣ ሌሎች 4 የማዕከላዊ ኮሚቴ አባላት በማስጠንቀቂያ እንዲታለፉ ወስነዋል። በከፍተኛ አማራጮች በተካሄደው ግምገማ 33 ከፍተኛ አማራጮች ከኃላፊነታቸው ሲነሱ፣ 113 ከፍተኛ አማራጮች ደግሞ በማስጠንቀቂያ ታልፈዋል። ግምገማው ወደ ታች በመውረድ እንደሚቀጥል ታውቀዋል። ይህ የተወሰደው 35 ቀናት በወሰደው የማዕከላዊ ኮሚቴ ግምገማ የተወሰዱት እርምጃዎች አይጨምርም። ዓለም ፍስሐ ከመቀሌ።
እስር ላይ የሚገኙት 4 የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ ጉርሜሳ አያኖ ችሎት በመዳፈር ወንጀል ዛሬም ቅጣት ተጥሎባቸዋል። ችሎቱ የፍርድ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። በመጽሔት ዝርዝር ዘገባ ይዘናል።
ከዓለም እጅግ የታወቁ የዝሆን ጥርስና የአውራሪስ ቀንድ ህገወጥ ንግድ ተከታታይ መርማሪዎች አንዱ ኬንያ ውስጥ መገደላቸው ተሰማ። ኤድመንድ ብራድሊ ማርቲን ናይሮቢ መኖሪያ ቤታቸው ውስጥ አንገታቸው ላይ በስለት ተወግተው ተገድለው ነው የተገኙት። የ75 ዓመቱ አሜሪካዊ ህገወጥ የዝሆን ጥርስ ንግድና ገበያዎቹ ላይ በድብቅ ያደረጉት ክትትል ድርጊቱን ለማጋለጥ እንዳስቻለ ይነገርላቸዋል። ዋይልድ ላይፍ ዳይሬክት የተባለ ድርጅት ዋና ስራ አስኪያጅ ፓውላ ካሁምቡ የማርቲን ስራ በቅርቡ ዩናይትድ ስቴትስ፣ ኮንጎ፣ ቪየትናም፣ ናይጄሪያ፣ አንጎላና ቻይና ውስጥ የሚንቀሳቀሱ የዝሆን ጥርስ ነጋዴዎችን ለማጋለጥ ረድቷል ብለዋል። ቻይና እንደ አውሮፓውያን አቆጣጠር በ1993 ዓመተ ምህረት ህጋዊ የአውራሪስ ቀንድ ንግድና በዚህ ዓመት መጀመሪያ ላይ ህጋዊ የዝሆን ጥርስ ንግድን ለመከልከል ያበቃት የእሳቸው የስራ ውጤት እንደሆነም ተነግሯል።
ዩናይትድ ስቴትስ ውስጥ የፌደራሉ ምርመራ ቢሮ FBI ባለፈው አመቱ ፕሬዝዳንታዊ ምርጫ የሩሲያን ጣልቃ ገብነት በተመለከተ በሚያካሂደው ምርመራ ስልጣንን አላግባብ መጠቀሙን የሚያሳይ ተብሎ በሪፐብሊካን እንደራሴዎች ለወጣው ማስተዋሻ የበኩላቸው ማስተዋሻ ይፋ እንዲደረግ ዲሞክራት የምክር ቤት አባላት ግፊት እያደረጉ ናቸው። በዩናይትድ ስቴትስ ምክር ቤት የስለላ ኮሚቴ አናሳው ዲሞክራት አባላት ሪፐብሊካኑ ባለፈው ሳምንት ይፋ ባደረጉት ባለ አራት ገጽ ማስተዋሻ መሰረት ለሆነው በምስጢር መያዝ ያለበት መረጃን በተመለከተ ያላቸውን አስተያየት ይፋ ለማውጣት እንዲችሉ ድምጽ እንዲሰጥ እየጠየቁ ናቸው። ይሁን እንጂ ዲሞክራቶቹ ይህንን ሲያደርጉ የዩናይትድ ስቴትስ የደህንነት መረጃ ማሰባሰብ እንቅስቃሴዎችን የማጋለጥ አደጋ ይኖረው ይሆን ወይ የሚል ጥያቄ ተደቅኖባቸዋል። የዲሞክራቶች መቃወሚያ ምስጢራዊ መረጃዎችን ያጋለጥ እንደሆን ፕሬዚደንት ዶናልድ ትራምፕ መገምገም ይኖርባቸዋልም እየተባለ ነው። እንደ ሚስተር ትራምፕ አባባል በምክር ቤቱ የደህንነት ኮሚቴ ሪፐብሊካን ሊቀመንበር ዴቪን ኑኔዝ የተረቀቀው ማስታወሻ የሩሲያን ጣልቃ ገብነት በተመለከተ እየተካሄደ ባለው ምርመራ ምንም ጥፋት እንዳልፈጸምኩ ምርመራውን ለማደናቀፍ ያደረጉትም ነገር እንደሌለ ሙሉ በሙሉ ያረጋግጥልኛል፣ ነጻ ያወጣኛል ብለዋል። ሚስተር ትራምፕ ዛሬ በትዊተር ባሰራጩት ቃል በምክር ቤቱ የደህንነት ኮሚቴ ከፍተኛው ዲሞክራት አባል የሆኑትን የካሊፎርኒያ ኮንግረስማን የምክር ቤት አባል አዳም ሺፍን ትንሹ አዳም ሺፍ ሲሉ በመጥራት ከዋሽንግተን ዋና ዋና ዋሾች አንዱ ብለዋቸዋል። ኮንግረስማን ሺፍ ሪፐብሊካኖች የለቀቁትን ማስታወሻ ፌዴራሉ ምርመራ ቢሮ ላይ የተሰነዘረ የፖለቲካ ወንበዴ ጥቃት ሲሉ ገልጸውታል። ኮንግረስማን አዳም ሺፍ በትዊተር ሲመልሱ ሚስተር ፕሬዚደንት ዛሬ ጠዋት በከፍተኛ የአስተዳደር ሥራ መጠመድዎን አስተውያለሁ። ነገር ግን ለአንድ አፍታ የስም ማጥፋት ትዊት መልቀቁን ተወት አድርገው ቴሌቪዥኑን አጥፍተው የበጀት ቀውሱን በልጅነት የመጡ የውጭ ሀገር ተወላጆችን ሌላ ሌላው ሥራ ላይ ቢያተኩሩ የአሜሪካ ሕዝብ ያመሰግኖታል ብለዋል። ሚስተር ትራምፕ ማስታወሻውን ያረቀቁት ሪፐብሊካኑ ዴቪን ኑኔዝ ጀግና ብለው አንድ ቀን በታላቅ የአሜሪካ ጀግንነት ዕውቅና ያገኛሉ ሲሉ አሞግሰዋቸዋል። ትናንት በርካታ ሪፐብሊካን እንደራሴዎች ፕሬዚደንቱ ማስታወሻውን ነጻ አውጥቶኛል ያሉትን ባለመቀበል ሲከራከሩ ተደምጠዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ከዩናይትድ ስቴትስ ጋር በተፈራረመችው ኒው ስታርት በተባለው ስትራቴጂያዊ ጦር መሳሪያዎች ቅነሳ ውል የገባቻቸውን ግዴታዎች በዛሬ ሰኞ የጊዜ ገደብ አክብራ ትገኛለች ብላ ዩናይትድ ስቴትስ እንደምታምን ተነግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኒውወርት ሲናገሩ ዩናይትድ ስቴትስ በውሉ የተቀመጡትን መሰረታዊ ገደቦች ባለፈው እንደ አውሮፓውያን 2017 ነሐሴ ወር ላይ አሳክታለች ብለው ሩሲያ ይህንኑ እንደምታደርግ እየተከታተልን ነን፣ የሩሲያ መንግስት ይህንን አያሟላም ብለን የምንጠራጠርበት ምክንያት የለንም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ማታ ባወጣው መግለጫ ሁለቱ ሀገሮች የየራሳቸውን የኒውክሌር ክምችቶች መረጃ ባለፉት 7 ዓመታት በውሉ መሰረት በአመት 2 ጊዜ ሲያደርጉ እንደቆዩት ሁሉ በሚቀጥለው ወር እንደሚለዋወጡ አስረድተዋል። እንደ አውሮፓውያን አቆጣጠር 2010 ሚያዝያ 8 ቀን ፕራግ ላይ የተፈረመው ውል በቀጠለው 2011 በዛሬው ዕለት የካቲት 5 ቀን ነው ተግባራዊ የሆነው። የስትራቴጂያዊ ጦር መሳሪያው ቅነሳ ውል ዩናይትድ ስቴትስ እና ሩሲያ ከ1550 በላይ የኒውክሌር አረሮችን እንዳያከማቹ የሚገድብ ነው። ተወንጫፊም ሆነ የማይወነጨፍ አህጉር ተሻጋሪ ሚሳኤል፣ ከባድ ቦምቦችና በባህር ሰርጓጅ መርከብ ተወንጫፊ ሚሳኤል ክምችቶቻቸውንም ይገድባል። ሩሲያ በዩናይትድ ስቴትስ ምርጫዎች በፈጸመችው ጣልቃ ገብነት የተነሳ በሁለቱ ሀገሮች መካከል ያለው አምባጓሮ እየሰፋ ቢሆንም ሁለቱ ሀገሮች አሁንም በኒውክሌር ቁጥጥሩ ረገድ እየተባበሩና ውላቸውን እያከበሩ መሆናቸው ለዓለም ጸጥታና መረጋጋት ወሳኝ እንደሆነ ኤክስፐርቶች ይናገራሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታህሳስ 28 2010 ዓ.ም ተመረጥ ምሽት ፕሮግራም ነው።
በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፉ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን በተመለከተ ገዳዮቻቸው ሊጠየቁበት የሚችሉበት ሕግ አለ።
እንግዲህ ተጠያቂነት አለመኖር አገሪቷ የገባችበት ላለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው። መንግስት ሲቃወም ህዝቡ ተቃውሞ በተገቢ መንገድ ማድረግ ተቃውሞ ንብረትን ማቃጠል ወይም ሌላውን ዜጋ መጉዳት ሳይሆን በሰላማዊ መንገድ መንግስትን ኢፌክቲቭሊ መቃወም ነው።
በህዝብ በኩል ሊኖሩ የሚገቡ ኃላፊነቶች ጋር በተያያዘ የሚነሳው ነገር እኔ እስማማለሁ ሙሉ በሙሉ። ነገር ግን ኢትዮጵያ ጋር በተያያዘ አንድ ማስመር የሚገባል ነገር እነዚህ የምናያቸው ችግሮች ሁሉ የስርዓቱ ነጸብራቆች ናቸው።
የህግ ባለሙያዎች ትንታኔና ውይይት ይዘናል። ጠብቋቸው። በምሽቱ የስፖርት ፕሮግራም ከተያዙ ዘገባዎች መካከል ቆንጅት አንዱን
እኔ አላየሁትም አልተብታ
ያጨዋል።
በአሜሪካ ፉትቦል ቅድሚያ ግምት ያልተሰጣቸው የፊላዴልፊያ ኢግልስ ጠንካሮቹን የኒው ኢንግላንድ ፔትሪዮትስን 41-33 አሸንፈው ካነጋገር ያስታውቃል። እንዳልተከታተልኩ በታሪካቸው ለመጀመሪያ ጊዜ የሱፐር ቦል ዋንጫ አንስተዋል። ሶሎሞን ክፍሌ በስፖርት ክፍለ ጊዜ ያተኩርበታል።
አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የተቃዋሚውን መሪ የራይላ ኦዲንጋን ለራስ የተደረገ የይስሙላ ቃለ መሐላ ስነ ስርዓት በቀጥታ ስርጭታቸው እንዳይሸፍኑ ለማድረግ የኬንያ ባለስልጣናት ካለፈው ማክሰኞ አንስቶ አግደዋቸው የነበሩ ሁለት የግል የቴሌቪዥን ጣቢያዎች ወደ ቀድሞ ስራቸው ተመልሰው የአየር ስርጭታቸውን እንዲጀምሩ ፈቅደዋል። በተመሳሳይ የአየር ስርጭቱ እንዲቋረጥ የተደረገው ሶስተኛው የግል ቴሌቪዥን ጣቢያ በአገሬ በሰዓት አቆጣጠር እስከ ዛሬ ምሽት ድረስ ወደ ቀድሞ ስራው አልተመለሰም። ይህን መንግስቱ የወሰደውን የልዩነት እርምጃ አስመልክቶ ግን ከቴሌቪዥን ጣቢያው ሰራተኞችም ሆነ ከመንግስቱ በኩል እስካሁን የተሰማ አስተያየት የለም። ራይል ኦምቡር ከናይሮቢ ለአሜሪካ ድምጽ ባጠናቀረችው ዘገባ እንደገለጸችው የሲቪል ማህበረሰብ ቡድኖች የመገናኛ ብዙሃኑን የአየር ስርጭት መታገድ በመቃወም የጠሩት ሰልፍ በዋና ከተማዋ አደባባዮች የቅዋሜ ድምጽ አሰምቷል። አሉላ ከበደ ዝርዝሩን ይዟል።
በሀገሬ ፈጽሞ የማይደረግ የሚል የቁልምጫ መጠሪያ በተሰጠው የተቃውሞ ሰልፍ በብዙ መቶዎች የሚገመቱ ሰልፈኞች መንግስት ሲሆነብድ ያሉትን ሁኔታ በመቃወም ወደ ናይሮቢ አደባባዮች ጎርፈዋል። ንጆንጆ ሙይ የተቃውሞ ሰልፉን ያስተባበረው ከተለያዩ የዓለም ክፍሎች የተውጣጡ 60 እውቅ ዳኞች ያሉበት ዓለም አቀፍ የዳኞች ኮሚሽን የኬንያ ጽህፈት ቤት ተጠሪ ናቸው።
We have seen violations of human rights, freedom of information, in addition to all the other things that
በላው ኬንያውያን ለፈተና የተጋለጡባቸውን እየወደቀ ያለውን የሀገሪቱን ምጣኔ ሀብት፣ የወጣቶች ስራ አጥነትና ሌሎች ጉዳዮች በተጨማሪ የሰብአዊ መብትና መረጃ የማግኘት ነጻነት መብቶች ጥሰት ሲፈጸም አይተናል። ከዚህ አጣብቂኝ ልንወጣ የምንችልበት መንገድ እንወያይ ዘንድ መንግስት ህዝቡን ወደ አንድ በማምጣት ፋንታ ይልቅ አምባገነን እየሆነ ነው።
የተቃዋሚው መሪ የራይላ ኦዲንጋን በግል የተፈጸመ ለስምህ ያለ የተደረገ የቃለ መሐላ ስነ ስርዓት በቀጥታ ስርጭታቸውን እንዳይሸፍኑ ለመከላከል ኬንያ መንግስት ባለፈው ማክሰኞ የሶስቱን የግል ቴሌቪዥን ጣቢያዎች ስርጭት በዘጋበት ወቅት በአገሬው የሰዓት አቆጣጠር እስከ ዛሬ ምሽት ድረስ የሶስተኛው ጣቢያ ወደ ቀድሞ ስራው አልተመለሰም። ይህን መንግስቱ የወሰደውን የልዩነት እርምጃ አስመልክቶ ግን ከቴሌቪዥን ጣቢያው ሰራተኞችም ሆነ ከመንግስቱ እስካሁን የተሰማ አስተያየት የለም። ቆየት ብሎም የአገር ውስጥ ደህንነት ሚኒስትሩ መንግስትን ለመገልበጥና ለእልቂት የሚጋብዝ ብጥብጥ ለመቀስቀስ ተንቀሳቅሰዋል ያሏቸውን ተቃዋሚ ድርጅቶችና እንዲሁም ኃላፊነት የጎደለው በሚል ቅጽል ሊጠሩት የመረጡትን የመገናኛ ብዙሃን በአገር ክህደት ወንጅለዋል። በመገናኛ ብዙሃኑ ላይ ከተወሰደው እርምጃ በተጨማሪ 3 የፖለቲካ ተቃዋሚ ድርጅት አባላትም ታስረዋል። ከ3ቱ ፖለቲከኞች አንዱ የሆኑት ሚጉና በዛሬው ዕለት ፍርድ ቤት ሊቀርቡ ቀጠሮ ተሰጥቶ የነበረ ቢሆንም ብጥብጥ ይቀሰቅሳል በሚል ስጋት ግን ከችሎቱ ሳይቀርቡ ቀርተዋል። በሌላ በኩል ያየር ስርጭታቸው እንዲቋረጥ በተደረገው በሶስቱ የግል ቴሌቪዥን ጣቢያዎች ላይ የተላለፈው እግድ እንዲነሳ የኬንያ ፍርድ ቤት ባለፈው አመት ያስተላለፈውን ውሳኔ የአገሪቱ ኮሙኒኬሽን ባለስልጣን ችላ ማለቱ ተዘግቧል። ሰላማዊ ሰልፈኞቹ በዛሬው ዕለት ባካሄዱት የተቃውሞ ትዕይንታቸው ወቅት በቀኝ ግዛት ዘመን ስቃይና እንግልት የደረሰባቸውን ወገኖች ለማሰብ በቆመው ሐውልት አቅራቢያ በሰልፍ አልፈዋል። ጆርጅ ኬጎሮ የኬንያ ብሔራዊ የሰብአዊ መብት ኮሚሽን ስራ አስፈጻሚ ዲሬክተር ናቸው።
We are here to put the government on notice that this monument
ዛሬ እዚህ የተገኘነው ኬንያውያን ምንጊዜም ጭቆናና አምባገነንነትን በመቃወም የሚቆሙ መሆናቸውን ይህ ሐውልት የሚመሰክር መሆኑን ለመንግስት ለማስተዋወስ ነው።
የህዝቡ ፕሬዝዳንት ነኝ ሲሉ ኦዲንጋ ያን ለኢስሙላ ያደረጉትን የቃለ መሐላ ስነ ስርዓት ተከትሎ መንግስት ብሔራዊ የተቃውሞ እንቅስቃሴ የተሰኘውን ድርጅታቸውን የወንጀል ቡድን ሲል ጠርቶታል። ያለፈውን ሳምንት ተቃውሞ ተከትሎም ያ ከወራት በፊት የተካሄደ ብሔራዊ ምርጫ በቀሰቀሰው ቀውስ ሳቢያ አገሪቱ አሁንም ክፉኛ እንደ ተከፋፈለች ትገኛለች።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። ክብራትና ክብራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በእስር የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ ጉርሜሳ አያኖ ችሎት በመዳፈር ወንጀል ዛሬም ተጨማሪ የእስር ቅጣት ተጣለባቸው። ችሎቱ የፍርድ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት በአራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት ላይ ችሎት ተዳፍራችኋል በማለት ዛሬ ተጨማሪ የስድስት ወር እስር ቅጣት ጣለባቸው። አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ ዛሬ ችሎት የቀረቡት በተከሰሱበት ወንጀል የፍርድ ውሳኔ ለመስማት የነበረ ቢሆንም ወደ ፍሬ ነገሩ ከመገባቱ በፊት ችግር በመፈጠሩ አልተሳካም። ችሎት ለመሰየም ፍርድ ቤቱ የተከሳሾቹን ስም እየጠራ ሳለ ተከሳሾቹ ለመኖራቸው እጅ ከማውጣት በስተቀር ከመቀመጫቸው አልተነሱም። ፍርድ ቤቱ ምክንያታቸው ምን እንደሆነ ቢጠይቅም ከተከሳሾቹ ምንም አይነት መልስ አላገኘም። ፍርድ ቤቱም በጠበቆቹ አማካይነት መልስ ለማግኘት ተከሳሾቹን እንዲያነጋግሩ አዟል። ተከሳሾቹ ለጠበቃቸው ለአቶ አብዱል ጀባር ሁሴን እንደገለጹት መምጣታችንን ዳኞች እያዩን ናቸው። ለመኖራችንም እጃችንን እያወጣን ነው። ባለፈው ቀጠሮ የተቀጣነውም ስለተናገርን ስለሆነና እናንተም ስላላችሁ መናገር አያስፈልግም ብለዋል። ፍርድ ቤቱም የእስረኞቹን መልስ ከሰማ በኋላ ተወያይቶ ጠበቆች አስተያየት እንዲሰጡ አዘዘ። ጠበቃው አቶ አብዱል ጀባር በሰጡት መልስም በወንጀለኛ መቅጫ ስነ ስርዓት ሕጉ መሰረት ተከሳሾቹ መቆም ያለባቸውና የሌለባቸው ጊዜ አለ ብለዋል። ተከሳሾቹ በግድ መቆም ያለባቸውም የተመሰረተባቸው ክስ በሚሰማበት ቀን እንደሆነ አስረድተዋል። በሌሎች ወቅቶች ግን የመነሳት ግዴታ እንደሌለባቸው የሕግ ድንጋጌዎችን በመጥቀስ ለፍርድ ቤቱ አስረድተዋል። ያለመነሳታቸውም የፍርድ ቤቱን የፍትህ አሰጣጥ ስርዓትን አይነካም ሲሉ አስተያየታቸውን ሰጥተዋል። ፍርድ ቤቱ አስተያየቱን ካዳመጠ በኋላ የተከሳሾቹ ድርጊት ችሎቱን የተዳፈረ ወይንም የሚጋፋ ነው በማለት ሌላ ተጨማሪ ስድስት ወር የእስራት ቅጣት ጥሎባቸዋል። ከዚህ በቀደመው ቀጠሮ ከተፈረደባቸው ስድስት ወር ጋር ተከሳሾቹ የኦፌኮ አመራር አባላት የአንድ ዓመት የእስር ቅጣት ይጠብቃቸዋል ማለት ነው። ፍርድ ቤቱ አክሎም ተከሳሾቹ በተመሠረተባቸው ክስ የፍርድ ውሳኔያቸውን ሊያሰማ ለየካቲት 28 ቀን 2010 ዓ.ም ቀጥሯቸዋል። በዚህ ዕለት ዛሬ ፍርድ ቤት ያልቀረቡት በዚሁ መዝገብ ክስ የተመሠረተባቸውን አቶ ጌቱ ግርማ፣ አቶ በየነ ሩዳ፣ አቶ ተስፋዬ ሊበንንና አቶ ደረጀ መርጋን ማረሚያ ቤቱ እንዲያቀርባቸው ትእዛዝ ሰጥቷል። አቃቢ ሕግ ከአንድ ዓመት ከአስር ወር በፊት በዚህ መዝገብ አራቱን የኦፌኮ አመራር አባላትን ጨምሮ በ22 ተከሳሾች ላይ የሽብር ወንጀል ድርጊት ፈጽመዋል በሚል ክስ መስርቶባቸው ነበረ። ከእነዚህ መሃል አምስቱን ተከሳሾች መከላከያ ሳያስፈልጋቸው ፍርድ ቤቱ በነጻ አሰናብቷቸዋል። ዘጠኙ ደግሞ ከሳምንታት በፊት ክሳቸው ተቋርጦ ተፈተዋል። አቶ በቀለ ገርባ ፍርዳቸውን ከመጠብቁት መካከል ከሽብር ወንጀል ክስ ውጪ በመደበኛው የወንጀል ህግ ውሳኔ እንደሚሰጣቸው ይተበቃል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። እስራኤል በሺዎች የሚቆጠሩ አፍሪካውያን ስደተኞችን የማስወጣት እርምጃዎችን እየወሰደች መሆኗ እየተነገረ ነው። ከኢየሩሳሌም ሮበርት በርገር ያጠናቀረው ዘገባ አለ፣ አዲስ አበባ ያቀርበዋል።
እስራኤል አገሯ ውስጥ ለሚገኙ ጥገኝነት ፈላጊዎች ከአገር መውጫ ትዕዛዝ መስጠት በመጀመሯ ወደ 40 ሺህ አፍሪካውያን ፍልሰተኞች የወደፊት ተስፋቸው የደበዘዘ መሆኑ እየተስተዋለ ነው። ፍልሰተኞቹ $3,500 እና ወደ ሩዋንዳ የመመለሻ የአንድ ጊዜ አውሮፕላን ትኬት እየተሰጣቸው በ60 ቀናት ውስጥ መውጣት እንዳለባቸው አሊያ ግን ለእስር እንደሚዳረጉ ነው የተገለጠው። አብዛኛዎቹ ፍልሰተኞች በጦርነት ከተጎዱት ከኤርትራና ከሱዳን ሲሆኑ ባለፉት 10 ዓመታት በሕገ ወጥ መንገድ እስራኤል የገቡ ናቸው ነው የተባለው። ወደ አፍሪካ መመለስ ጥሩ አማራጭ አለመሆኑን የሚናገሩት ብዙዎቹ ታዲያ አነስተኛ ጉዳት ወይም አደጋ ያለበትን አማራጭ መውሰድ ይፈልጋሉ። እስራት
ሎ አኒ በከለ አኒ ሎ ኹዘር ላኒ ላ ኹል ኹዘር ለአፍሪካ
እስራኤል ውስጥ መታሰርን እመርጣለሁ ነው ያለው ከዳርፉር የፈለሰው ቃቲር አብዱላሂ። ሩዋንዳ ሀገር አይደለችም የሚለው ፍልሰተኛ እዚያ የሚጠብቀው ሞት ወይም ድህነት አሊያም ስራ ፈትነት መሆኑንም ገልጧል። እስራኤል ፍልሰተኞቹን ወደ ሩዋንዳ የምታሳፍረው ኢኮኖሚዋ እያደገ የመጣና ለደህንነታቸውም አስተማማኝ ነው ብላ ስለምታምን መሆኑ ተገልጧል። የሆነ ሆኖ ሩዋንዳ ከእስራኤል የሚባረሩ ፍልሰተኞችን እቀበላለሁ አላልኩም ማለቷ ተሰምቷል። ሱዳናዊው አዳም አህመድ ሰዎችን ገንዘብ እየሰጡ ማባረር ለሞት አሳልፎ የመስጠት ያህል ነው ይላል።
ያሳዝናል። እስራኤል የአፍሪካን ሕዝብ ወይም ጥገኝነት ፈላጊ አፍሪካውያንን በገንዘብ እየሸጠች መሆኗ እጅግ ያሳዝናል።
የእስራኤል መንግስት ግን ብዙዎቹ የፖለቲካ ሳይሆን የተሻለ ህይወት ፍለጋ የሚወጡ የኢኮኖሚ ጥገኝነት ፈላጊዎች ናቸው በማለት የስደተኛውን አስተያየት ይቃወማል። እስራኤል የተመሰረተችው ለአይሁድ ስደተኞች እንጂ ድህነትን ሸሽተው ለሚመጡ አፍሪካውያን አይደለም ሲሉ ባለስልጣናቷ ይከራከራሉ። የእስራኤል ተቀዳሚ ግዴታ ለህዝቧ ነው የሚሉት የአገር ውስጥ ሚኒስትሩ አሪየህ ዴሪ አፍሪካውያኑን ፍልሰተኞች ደግሞ ወንጀልና ድህነትን በቴላቪቭ ጎዳና ላይ ያስፋፉ ይሏቸዋል። አገሪቱ እስራኤልን ማለታቸው ነው የተገነባቸው ሆሎኮስትን ሽሽት በተሰደዱ አይሁዶች በመሆኑ አፍሪካውያን ፍልሰተኞችን ለመርዳት እስራኤል ቀዳሚ ልትሆን ይገባት ነበር ይላሉ እዚያ የሚገኙ የሰብአዊ መብት ተሟጋቾች። ኮሌት አቪታል እስራኤል ውስጥ የሚገኘው ከሆሎኮስት ጭፍጨፋ ያመለጡ ድርጅት ማዕከል ኃላፊ ናቸው። በሁለተኛው የዓለም ጦርነት ወቅት ዓለም ጸጥታን መርጦ እንደነበር አረጋግጠናል ያሉት ኃላፊዋ፣ እስራኤል ግን ዛሬ ችግረኞች ላይ በሯን ልትዘጋ አይገባትም ብለዋል።
ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች አጠናቀናል። ዝግጅታችን ሲቀጥል
ማስታወቂያ አለን። አሁን ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ አጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ።
የቪኦኤን ሳይፎን የሚያገኙበት መንገድ እንደሚከተለው ነው።
አንደኛ፣ በቅድሚያ ከአንድሮይድ ስልኮ ለመልካም ዜና @siphon3.com melkamzena@siphon3.com ኢሜይል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ አምሃሪክ ቪኦኤ አምሃሪክ ወይም ቪኦኤ አማርኛ፣ ቢሹ ወደ ማንኛውም ሌላ ማህበራዊ ሚዲያ ወይም የትኛውም ዌብሳይት ገብተው ያሻውን ማግኘት ይችላሉ።
እናመሰግናለን ሶሎሞን። እናስተናግዳችሁ ዝግጅታችን ሲቀጥል እኔ ቆንጅታዬና
እኔም ሶሎሞን አባተነን። ብርሃን ኃይሉ ነች ፕሮዲውሰሯ። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባዩ ገበያው ነች። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
እኔ አስተላልና ጌዎች እንደምን አላችሁ? ያቀረባችሁ ዝግጅት በእውነቱ በጣም አስደስቶኛል። በግሌ በጣም ነው ደስ ያለኝ። በተለይ ደግሞ ባካችሁ ሲሆን ግርማን አመስግኑልኝ። ለቪኦኤ ትልቅ ብርታቱን፣ ትጋቱን፣ ቁርጠኝነቱን፣ ሩቅ አሳቢነቱን እግዚአብሔር ጸጋውን ጨምሮ ደጋግሞ ሊሰጣት ባካችሁ ንገሩልኝ። በጣም ነው ደስ ያለኝ። ሌሎቻችሁ አችሉም ማለት አይደለም፣ ሌሎቻችሁም እንቁ ናችሁ። ግን እሷ ስሜትን በጣም ገዝተዋለች እና በጣም ደስ ስላለኝ ነው። አመሰግናለሁ። ባይ ባይ።
ቮይስ ኦፍ አሜሪካ። ሁለት ሰው የተጣሉት እንደሆነ ሁለት ህፃን የተጣሉ እንደሆነ በቃ ኢትዮጵያ እንዲህ ሆኖ እያላችሁ ነው የምታወሩት። ምን ነው ምን ሆናችሁ ነው? እናንተ ሰዎች ምን ሆናችሁ ነው? ከድሮ ጀምሮ የነበረ አይደለም ወይ? ሁለት ሲጣሉ እንዲህ ተደረገ። አሁን አንድ ነገር አለ። እንዴት ነው ቴዲ አፍሮ የድሮ ባንዲራ ይዞ የጨፈረው በአማራ ክልል? እንዴት ነው የተፈቀደበት? እንዴት ነው የአማራ ክልል መንግስት የፈቀደበት? የድሮ ባንዲራ ባንዲራችን ነው። አዎ እናውቀዋለን። ግን ጊዜ ያለፈ ብሔር ብሔረሰባት የሚል ባንዲራ አለ። ግርማ ያለው ባንዲራ ነው አሁን ያለው። ግን ለምንድን ነው እንዴ ሊሆን የቻለው? 31 የተባለ አንቀጽ አለ እስከ መገንጠል የሚል። ከፈለጋችሁ የክልል አማራ ልትገነጠሉ ትችላላችሁ። የብሔር ብሔረሰቦች ምንም አይገነጠልም። ታይ ኢትዮጵያ የሚል ስም ይዛችሁ ሂዱ። እኛ ደግሞ ሌላ ስም እንዛለን። ስለ ኢትዮጵያ የምትረብሹን ምንድን ናችሁና? ኢትዮጵያ ስትወዷት በጣም ጥሩ ነው፣ ግን በተግባር ስታሰርጉም በኋላ አትችሉ። እሳት ነው የምትለኩሱባት። እና ለምን ለምን የናደደኝ የቴዲ አፍሮ ለምንድን ነው የተንበለበለው የድሮ ባንዲራ? የብሔር ብሔረሰቦች ምን ስለሆነ ነው?
አስተያየት የላካችሁልንን አድማጮች እናመሰግናለን። ተዘዋዋሪው የስልክ መስመር 2022059942 የውስጥ መስመሩም 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ኢሜል ነው መልከው እንጂ እኔ በድምጽ አይደለም ካላችሁ ደግሞ አድራሻችን horn@voanews.com ነው። ሰለሞን፣
አሁን የጥቁር አሜሪካውያን ታሪክ ወር የያዝነው ወርሃ ፌብሩዋሪ በዩናይትድ ስቴትስ ጥቁር አሜሪካውያን ታሪክ ወር ተብሎ በየዓመቱ በተለያዩ ዝግጅቶች ይዘከራል። ከታሪክ መድብሎችም የተለያዩ ክንዋኔዎች እየተነሱ ይጠቀሳሉ። ዩናይትድ ስቴትስ ውስጥ ከህዝቧ 12 እስከ 13 ከመቶ የሚሆኑት ጥቁሮች ናቸው። 40 ሚሊዮን ናቸው የአሜሪካ ጥቁሮች። የጥቁሮችንና የአሜሪካን ግንኙነትና ታሪክ በሰሞኑ ዝግጅቶቻችን እያነሳን እንነጋገራለን። ለዛሬ ግን ዛሬ ፌብሩዋሪ 5 ወይም ታህሳስ 28 በጥቁር አሜሪካውያን ታሪክ ውስጥ ከተፈጸሙ ክንዋኔዎች መካከል አንድ ሁለቱን እናስታውስ። ሴልማ በ1965 ዓመተ ምህረት በአውሮፓ የዘመን አቆጣጠር ዶክተር ማርቲን ሉተር ኪንግ ጁኒየር ከብዙ መቶዎች አፍሪካውያን አሜሪካውያንና የሲቪል መብቶች ተሟጋቾች ቡድኖች አባላት ጋር ሴልማ አላባማ ውስጥ ያለ ህጋዊ ፈቃድ ሰልፍ በማካሄድ ተወንጅለው ታሰሩ። ሜድጋር ኤቨርስ የሚባል ጥቁር አሜሪካዊ በአንድ የነጭ በላይነት አስተሳሰብ አማኝና አራማጅ በ1955 ዓመተ ምህረት ይገደላል። በኢትዮጵያ አቆጣጠር መሆኑ ነው። ባይረን ዴላ በኩዊዝ የሚባለው ገዳይ የተከሰሰበት ይህ ወንጀል ለ30 ዓመታት ሲታይ ቆይቶ በዛሬዋ ዕለት በ1986 ዓመተ ምህረት ተጠናቀቀ። ገዳዩም ጥፋተኛነት ተበየነበት።
አድማጮች በ19ና በ25 ሜትር ባንድ እንዲሁም በናይል ሳት በቀጥታ ከዋሽንግተን ዲሲ የሚተላለፈው የሰኞ ምሽት መደበኛ ስርጭታችን ይቀጥላል። ወደ ሁለተኛው አጋማሽ ተሸጋግረናል። በተጠያቂነት ጉዳይ ላይ የተካሄደ ውይይት ይቀርባል። በመጀመሪያ
በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፍ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን በተመለከተ ገዳዮቻቸው ሊጠየቁበት የሚችል ሕግ አለ ለመሆኑ በምን መልክ ነው ሊጠየቁ የሚችሉት ካለም የሚሉና ሌሎችም ጥያቄዎችን ይዛ ጽዮን ግርማ 3 የሕግ ባለሙያዎችን አነጋግራለች። በትናንትናው ምሽት የመጀመሪያው ክፍል ቀርቦ ነበር። ዛሬ ሁለተኛውና የመጨረሻው ክፍል ቀርባል።
ሶስቱም እንግዶች የሕግ ባለሙያዎች ናቸው። በተጨማሪ ደግሞ የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉና በተለያየ መንገድ ሐሳባቸውንም የሚሰጡ ናቸው። አቶ ቁምላቸው ዳኜ በኢትዮጵያ የሕግ አማካሪና ጠበቃ የኢትዮጵያ ሰብአዊ መብት ጉባኤም ሊቀመንበር ናቸው። አቶ ሙልጌታ አረጋዊ የሕግ ባለሙያና በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ክፍል መምህር ናቸው። ዶክተር አወል አሎ ደግሞ በብሪታንያ የኬል ዩኒቨርሲቲ የሕግ መምህር ናቸው። ውይይቱ የተገታው በሀገሪቱ ባለው ተጨባጭ ሁኔታ ተጠያቂነት የሌለ በመሆኑ ከዚህ እንዴት መውጣት ይቻላል በሚለው የአቶ ሙልጌታ ሐሳብ ነበር። ከዛውን ቀጥላለን።
ሕጉ ግልጽ ነው። ችግሩ ግን ሕጉ ተግባራዊ እየተደረገ አይደለም። ሕጉ ተግባራዊ የማድረግ ኃላፊነት የተሰጠው ለመንግስት ነው። መንግስት ደግሞ የችግሩ ምክንያት እንጂ የችግሩ ፍቺ ሲሆን አናየውም። ስለዚህ በዚህ ምክንያት ተጠያቂነት አካዳሚክ ውይይት ነው የምለውም ለዚህ ነው።
ለወደፊቱ ምን መደረግ ይችላል የሚለውን ለመደምደሚያ እናምጣውና ወደ ዶክተር አወል እዚህ ላይ የሚጨምሩት ካለ ዶክተር አወል።
እንግዲህ አሁን ያለንበት ሁኔታ እጅግ በጣም አሳሳቢና አገሪቷ ወደፊት እንደ ሀገር መቀጠል ትችላለች አትችልም ወደሚለውም የሚያስኬድ በጣም መሰረታዊ የሆነ ችግር ነው ያለው። ይሄ ማለት ስለ ተጠያቂነት ማውራት የለብንም ማለት አይደለም። ተጠያቂነት ማውራትና እዚህ ላይ በተወሰነ ደረጃ ግልጽ ግንዛቤ መፍጠር እነዚህ ወንጀሎች የሚፈጽሙ ሰዎችን በተወሰነ ደረጃ እንዲታቀቡ ሊያደርጋቸው ስለሚችል ማለት ነው። ነገር ግን ትልቁ ትኩረት መሆን ያለበት በምን አይነት መልኩ ነው አቺ ሀገር አሁን ካለችበት ክራይሲስ ወጥታ ወደፊት እንደ ሀገር መቀጠል የምትችለው የሚለው ነው። በእኔ አመለካከት እንግዲህ ህገ መንግስቱ መሰረታዊ የሆኑ የሚያበጃቸው ፍሬምወርኮች አሉ። የህግ የበላይነት፣ ሰብአዊ መብቶችን ማክበር፣ ዲሞክራሲ ስርዓቱን ማክበር፣ የዳኝነት ነጻነትን መልሶ ማክበር መቻል፣ የዲሞክራሲ ስርዓቶችን ተቋማቶችን እንዲሰሩ ማስቀድ መቻል፣ እነዚህ መንግስት ሊወስዳቸው የሚችላቸው ነገ ተነጎሪያ ማለት የማይጠበቅበት ኢሚዲየትሊ ሊያደርጋቸው የሚችላቸው ነገሮች ናቸው። እነዚህ የምናወራቸው ችግሮች እኮ ዝም ብሎ ከመንግስት ፍቃድና አቅም ውጭ የመጡ አይደሉም። መንግስት ለእነዚህ የፖለቲካ ችግሮች ኃላፊነት እንዳለው አምኗል። ችግሩም የሱ እንደሆኑ ተቀብሏል። መንግስት ምን ማድረግ እንዳለበት ያውቃል። ስለሚያውቅም ነው ቅርብ ጊዜ እኮ የዲሞክራሲ ስርዓቱን ማስፋት መቻል አለብን፣ ሀገራዊ መግባባት መፍጠር መቻል አለብን። ይህንን ለማድረግ ደግሞ በፖለቲካ ጉዳይ በተያያዘ የታሰሩ ግለሰቦችን እንፈታለን፣ ማዕከላዊን እንደ እነዚህ በጣም ወሳኝ እርምጃዎች ናቸው። መሄድ ወደምንፈልግበት አቅጣጫ መሄድ እንድንችል ትልቅ እድል ይከፍታሉ። ነገር ግን መንግስት እነዚህን ውሳኔዎች ካሳወቀ በኋላ በተለያየ መልኩ ወደኋላ እየሄደ ያለበት ሁኔታ ነው ያለው። ለብሔራዊ መግባባት ዲሞክራሲ ስርዓቱን ለማስፋት ወሳኝ ሚና ሊጫወቱ ይችላሉ ተብሎ በህዝቡ አካባቢ የሚታመንባቸው ሰዎች እስካሁን እስር ቤት ነው ያሉት። አንዳንዶቹን አቶ በቀለ ገርባ ከፍተኛ የሆነ የጤና ችግር ላይ እያሉ እየተነገረ መንግስት ምንም ያላለበት ሁኔታ ነው ያለው። ስለዚህ ኳሱ አሁንም ያለው በመንግስት ሜዳ ነው። መንግስት ነገሮችን የማስተካከል አንዱ የበላይ አንዱ በታች ነው የሚኖርበት ሁኔታ ጠፍቶ እኩልነት የሚከበርበት ህገ መንግስት በተለያዩ ኃይሎች መካከል ያለውን ሚዛን ሊጠብቅ የሚችልበትን ሁኔታ መፍጠር የሚችል ከሆነ መንግስት የመቻልን ጉዳይ አለን። የሚፈልግ ከሆነ መንግስት እኮ ህገ መንግስቱን አክብሮ ህገ መንግስቱ የሚያስቀምጣቸውን ሊሚቶች ተቀብሎ አደጋ ሲመጣበት ኃይልም ቢጠቀም መገንዘብ ይቻላል። እኔውም ቅድም አቶ ሙሉጌታ ካነሱት ነጥብ ጋር ትንሽ ያልተስማማውበት ይሄ ነው። መንግስት ራሱን መጠበቅ አለበት የሚለው ነገር ትክክለኛ ነው። መንግስት ሲኖር ነው ኃይል ሲኖረው ነው ሰላምን ማስከበር የሚችለው። ነገር ግን መንግስት ራሱን የመጠበቅን መብት ሊጠቀም የሚችለው ራሱ ህገ መንግስቱን የሚያከብር ከሆነ። ራሱ ህገ መንግስቱን ሳያከብር ኃይል ላይ ሲመጣ ብቻ የራሱን ስልጣን ለመጠበቅ ያለ ምንም ገደብ ኃይልን የሚጠቀም ከሆነ አጠቃላይ የፖለቲካ ስርዓቱ በዛ አይነት መልኩ ሊሰራ አይችልም። የተለያዩ ራሱ ስርዓቱ እየወለዳቸው የሚሄዳቸው የተለያዩ ክራይሶች አሉ።
ስለዚህ
አሁን ግን ዶክተር አወል ያለው ከ26 ዓመት በኋላ የመጨረሻው ስቴጅ ላይ የደረሰ ይመስለኛል እና መንግስት ነገሮችን ማሻሻል የሚፈልግ ከሆነ እድሉ አሁንም አለ ለማለት ነው።
አቶ ቁምላቸው በአጭሩ ለማስቀረት እንዴት ነው መከላከያ መቆጣጠር ያለበት እንደዚህ አይነት ተቃውሞዎች በሚነሱበት ጊዜ የሰው ህይወት እንዳይጠፋ ነው የአንድም ሰው ህይወት እንዳይጠፋ መቆጣጠር ያለበት?
እንግዲህ ተጠያቂነት አለመኖር አገሪቷ እየገባችበት ላለው ቀውስ
ራሱ ክፍ ያለ አስተዋጽኦ እያበረከተ ነው። በኦሮሚያ ክልል ውስጥ ከነበሩት ዛ ተቃውሞ ጊዜ ጠነዋል። ተቃውሞቹም ብዙ ከነበሩት ከሚያንገበገቡት ሾዎች ባልተላለፈ መልኩ እንዲቀጥሉ አስተዋጽኦ ሲያደርግ የነበረው የጸጥታ ኃይሎች ከመጠን ያለፈ ጭካኔ፣ ከመጠን ያለፈ የኃይል እርምጃ ነበር። አሁንም በቅርቡ ለምሳሌ በወልዲያ ላይ የተከናወነው ነገር ማየት ይቻላል። ያን ጉዳይ ሰው ጊዜ ጠፋ ነው። በቅርብ ጊዜ የመረመረ ሪፖርት የምናጠብቀናል። ግን ቆቦና መርሳ አካባቢ የነበሩ ተቃውሞዎች አንደኛው ቅርብ መነሻ መክስ ምክንያት የሆነው ነገር የመከላከያና የጸጥታ ኃይሎች ወልዲያ ላይ የወሰዱት ከመጠን ያለፈ እርምጃ ተናዝና ጭምር የፈጸመው ግድያና ያ ደግሞ በወቅቱ ተመርምሮ እነኛ ሰዎች ለፍርድ አለመቅረባቸው በምርመራ እንኳ እየተደረገ እንደሆነ ጉዳዩ እንኳ እየተጣራ እንደሆነ መንግስት በግልጽ እንኳ ለህዝብ ይፋ አለማድረጉ ነው። ተጠያቂነት የህግ የበላይነትን የማስከበር ነገር ብቻ አይደለም፣ የሀገርን መረጋጋት የሀገርን ስቴቢሊቲ በጣም በከፍተኛ ደረጃ እየጎዳ እያናጋለ ነገር ነው ለማለት ነው። ይህን ካልኩ በኋላ ግን ኢንሹራንስ ጥያቄ ሲመጣ ሁለት ነገር ነው። አንደኛ ነገር መሆን ያለበት እንዲህ አይነት ህዝባዊ እንቅስቃሴዎች በሚኖሩበት ጊዜ እንቅስቃሴዎቹ ህገ መንግስቱ የፈቀደው ገደብ ውስጥ እንዲከናወኑ መደበኛ ጸጥታን የማስከበር ስራ ለክልሉ የፖሊስ ኃይል እንዲተው ማድረግ ነው አንደኛው ነገር። ሁለተኛው ነገር የክልሉ የፖሊስ ኃይልም ቢሆን እንዴት አድርጎ እንዲህ አይነት ስቃቶችን መቋቋም እንዳለበት ማለት ዜጎች በሰላማዊ መንገድ ሀሳባቸው እንዲገልጹ፣ ተቃውሟቸው እንዲያሰሙ፣ ነገር ግን ወደ ወንጀል ተግባርም እንዳይገቡ ጭምር እነሱንም ከሌላ ጥቃት የመጠበቅ ስራው እንዴት ማከናወን እንዳለበት የሚገልጽ ዝርዝር የኃይል አጠቃቀም መመሪያ አዘጋጅቶ ስራ ላይ መዋል ነው። መመሪያውን ማዘጋጀት መስራ ላይ መዋል ብቻ ሳይሆን መመሪያውንም ይፋ አድርጎ መጀመሪያ ህዝቡ ውይይት እንዲያደርግበት እንዲያውቀው ዜጋውም ጭምር መብቱንም ግዴታውንም እንዲያውቅ የማድረግ ስራ ነው። ይህን ደግሞ ስራ ላይ መዋል የሚባልበት ጊዜ ከሱ ህይወት ካለፈ በኋላ ከሱ ከመቅጣት በመለስ በተለያዩ የዲሲፕሊን ክሮች መጠነኛ እንኳ መተላለፍ መመሪያውን የሚተላለፉ የጸጥታ አካላትን ተጠያቂ ማድረግ እነሱን ማስተማርና ወደ መስመር ማስገባት ነው። ይሄ በባህል ደረጃ መምጣት ያለበት ጉዳይ ነው። ይሄ ከተባለ በኋላ መከላከያና ፌዴራል ፖሊስ ሲጀመር አሁንም ባለው ህግ እንኳ መከላከያና ፌዴራል ፖሊስ የሚገቡት ፌዴራል ኢንተርቬንሽን ፕሮክላሜሽን ይባላል። የፌዴራል መንግስት በክልል ጉዳዮች ጣልቃ የሚገባበት አዋጅ አለ። የክልሉ መንግስት የወጣ በደፍረት ከአቅሙ በላይ ሆኖ ጥሪ ሲያደርግ ነው ለፌዴራል ጉዳዮች ሚኒስቴር እና በዛ መሰረት ፓርላማ ወይም አስፈጻሚ አካል እንዲወሰን የሚያደርግበት ጊዜ ብቻ። አሁን ይህን ስርዓት እየተከተለ አይደለም ሁኔታው እየተፈጠረ ያለው። አሁን ማን በጠራቸው የማይታወቅም። አስታውሳላችሁ ጨለንቆ ላይ የኦሮሚያ ክልል ፕሬዚዳንት እኛ ጠራናችሁም እኮ ከተማችን ባይኖራንም እያሉ ነው ተቃሚስ ገብተው እንደዚያ ጥፋት ሰጡ ነበር። ወልዲያ ላይ በተመሳሳይ መንገድ እንግዲህ በግልጽ ይፋ ያደረጉትም በተደረገ ህዝባዊ ስብሰባ ላይ በተመሳሳይ የአማራ ክልል ፕሬዚዳንት እንዲህ አይነት ጥሪ ለማድረጋቸውን መግለጫቸውን ሰምተናል። እንግዲህ በሚዲያም ቢሆን እና አንደኛ አሁን ያለውን መገራሱ አክሮ የመስራት ጉዳይ ነው። በመጨረሻ ግን አጠቃላይ የምንፈልገው ነገር ምንድነው? ይሄ ነገር ከምንም በላይ ተደራጅ እንደተገለጸ የፖለቲካ ቁጣኝነት የሚጠይቅ ነገር ነው። ይሄ የፖለቲካ ቁጣኝነት አለመታየቱ ከጊዜ ወደ ጊዜ ህዝብ በመንግስት ላይም ህዝብ በህግ ላይም ያለውን እምነት እየሸረሸረ ነው። አሁን ግማሹ ወንጀል ድርጊት ፈጽሞ ተጠያቂ የማይሆንበት፣ ግማሹ የሚጠየቅበት፣ ግማሹ ደግሞ እንደዚሁ ለተለያየ አይነት ጥቃት የሚጋለጥበት አይነት ሁኔታ ሲመጣ ወደ ሰልፍ ጀስቲስ ህዝቡ ፍትህን በራሱ ለመፈለግ እየሄደ ነው። ይሄ በጣም አደገኛ ነገር ነው። መንግስት አሁንም ጊዜው እየረፈደ መሆኑን ተገንዝቦ በዚህ መንገድ የህግ የበላይነትን ማስፈን፣ የዜጎችን መሰረት ለማስከበር ተጨባጭ የሆነ እርምጃ መውሰድ አለበት ለማለት ነው። አመሰግናለሁ።
አቶ ሙልጌታ ቀድ ያው መደምደሚያ ብዬ ስላልኩ ነው ከዚህ በኋላ የሚለውን ሀሳብ ያቋረጥኩትና እስቲ እሱን ያጠቃሉት።
ከዚህ በኋላ መንግስት ማድረግ ያለበት ይየምሰው እንግዲህ ተወደደን ተጠላም ወደድን ተጠላንም እዚህ ሀገር መንግስት አለ። ያ መንግስት ደግሞ ኢህአዴግ መንግስት ነው። ያ መንግስት አሁንም ልክ ዶክተር አዋል እንዳለው ስራ መስራት ይችላል። ከፈለገ ይህን ክራይሲስ ማስቆም ይችላል። ይሄ እንዳለ ሆኖ አበቁምላቸው ያለውም እንዳለ ሆኖ ላለመስገን ማለት ነው። አንድ ነገር መጨመር ፈልጋለሁ። ከአሁን በመንግስት ላይ እናወራ ነው፣ ስለ መንግስት እናወራ ነው። የመንግስት ኃላፊነት እና የመንግስት ጥፋት፣ በሌላ በኩል ደግሞ እንደ ዜጋም ኃላፊነት አለበት። እዚህ መሬት ውስጥ የሚኖር ማንኛውም ኢትዮጵያ ውስጥ ያለ ሰላምና ስርአት እንዲጠበቅ ካልፈለገ ሰላምና ስርአት አየ መንግስት ህግና ስርአትን ማስጠበቅ የሚችለው ዜጋው እስከተቀበለውና እስከተገ ድረስ ይችላል። አሁን እየታየ ያለ አዝማሚያ አደገኛ ይመስለኛል። ከመንግስት ቁጥጥር ውጭ ሊሆን ይችላል። ስለዚህ እኔ ለህዝቡ ኃላፊነት ያለ መሆኑ ማስታወስ ይፈልጋለሁ። ምን ማለት ነው? አንድ ሰው ከጎረቤት ጋር ያለ ግንኙነት፣ አንድ ሰው ከሌላው ዜጋ ጋር ያለ ግንኙነት በተቻለ መጣ ሰብአዊ የሆነ ግንኙነት ቢሆን ጥሩ ነው። መንግስት ሲቃወም ህዝቡ ተቃውሞ በተገቢ መንገድ ማድረግ ተቃውሞ ንብረትን ማቃጠል ወይም ሌላውን ዜጋ መጉዳት ሳ በሰላማዊ መንገድ መንግስትን ኢፌክቲቭሊ መቃወም ይቻላል እና ዜጎቹንም ማስታወስ የሚፈልገው እኔ
ዜጋው ራሱ ሌላውን ዜጋ መብት የማይጎዳ መልክ መሆን አለበት ያ ተቃውሞ መግለጫ አለበት እና ህዝቡ ኃላፊነት አለበት።
እንደው ዶክተር አወል ወደ አንተ ከመምጣቴ በፊት ምናልባት አቶ ቁምላቸው አቶ ሙልጌታ ሀሳብ ላይ ጨምሩት ነገር ካለ ህዝቡም እንደ ዜጋ ማድረግ ያለበት ኃላፊነት ምንድን ነው የሚለው ላይ
እውነት ነው። እኔም በትክክል እስማማለሁ። ምክንያቱም እንደ ዜጎችን መብታችን እንዲከበር ስንፈልግ ስንጠይቅ የሌሎችን መብት እያከበር ነው የምንወስደው እርምጃ የሚያስከትለውን ውጤት እያመዛዘንም ጭምር መሆን አለበት። የምንወስደው እርምጃ ለምንጠይቀው ጥያቄ መፍትሄ ይሆናል ወይ ውጤት ያመጣልናል ወይ ምንም ማያስፈልገን ባሉበት። ስለዚህ ለምሳሌ ምሬት መግለጫ ቢሆንም የህዝብ ተቋማትን ማቃጠል፣ የንግድ ተቋማትን ማቃጠል ወዘተ እነኚህ ነገሮች ዞሮ ዞሮ የሚጎዱት ህዝቡ ነው፣ ዞሮ ዞሮ የሚጎዱት ዜጋውን ነው ተቀጥሏል። እና ይህን ማመዛዘን ያስፈልጋል። ምንድን ነው ያን በማድረጋችን ምክንያት የጨመርነው ነገር የሚያስገኝልን ጥቅም የሚለውን ባለወገን ማየት ይፈልጋል። ሁለተኛ ግን ደግሞ ሌላውንም ዜጋ መብት መጠበቅ ያስፈልጋል። የኛ መብት እንዴት እንጣስብን እንደማንፈልግ ሁሉ ስለዚህ አሁን የምናየው በተለይ በቅርብ ጊዜ እያየን ያለነው ነገር ወደ የዘር ጥላቻ የሚመስል ነገር ዘር ለይቶ የማጥቃትም የሚመስሉ አደገኛ ዘናዎች መቆም ያለባቸው ነገሮች ናቸው። ምክንያቱም ካላልንም አንደኛ ነገር በመርህ ደረጃ ዜጎች ለራሳቸው መብት እንደሚቆረቆሩት ሌሎችን መብቶች ማክበር አለባቸው። ሁለተኛ ነገር ማንም ተጠቃሚ አሁንም አገሪቷን ወደ ምራር አስፈላጊ እልቂት አዙሪት የሚያስገባት ስለሆነ፣ ሁለተኛ ነገር ይህን በማድረግ ረገድ ደግሞ ለዘመናት የኖረው የመከባበርና መደጋገፍ ባህላችንን ጭምር ለማጠንከር የአገር ሽማግሌዎችም የሃይማኖት መሪዎችም ኃላፊነት የሚሰማቸው ዜጎች በሙሉም ይህን ነገር ለማስቆም በተቻለ መጠን በሰለጠነ መንገድ ተቃውሞ የሚገለጽበትን መንገድ እንዲኖር ለማድረግ ጥረት ማድረግ አለባቸው። ይህን ስንል ግን ቅድም እንዳለ ይህን በአንድ ወገን ለማድረግ የሚሞከርበታት በሌላ ግን የጸጥታ ኃይሎች የተለመረው የጭካኔና ከመጠን ያለፈ የኃይል እርምጃ መውሰድ የሚቀጥም ከሆነ ህዝቡን መቆጣጠር አስቸጋሪ ነው። የተቆጣን ህዝብ መቆጣጠር ማሳመንም ከባድ ያደርገዋል፣ ስሜታዊነት ውስጥ ስለሚያስገባ ማለት ነው።
አመሰግናለሁ ዶክተር አወል። ማጠቃለያ ነው፣ ሁለት ማጠቃለያ ነው እንግዲህ የሚኖረው ማለት ነው። ሁለት እድል ስለሰጠው ለነሱ
እኔም ህዝቡም እንደ ህዝብ በተወሰነ ደረጃ ህዝቡም የወሰዳቸው እርምጃዎች ላይ በተወሰነ ደረጃ እነዚህ እርምጃዎች እንድምታቸው ምንድን ነው የሚለውን ነገር ማየት ሁልጊዜም ወሳኝ ነው። አሁን ባለንበት ነባራዊ ሁኔታ ብቻ ሳይሆን በማንኛውም ሁኔታ ህዝብ የሚያደርጋቸው እርምጃዎች አንደኛ መንግስት ላይ ማሳደር ከሚፈልገው ጫና አንጻር ምን ያህል ጫና ማሳደር ይችላል የሚለውን ነገር ማየት በጣም ወሳኝ ነው። እንደዚሁም ደግሞ ያንን ትግር ራሱ በሌላ አይነት መልኩ ሊጎዳ የሚችል ሊያኮላሽ የሚችል እርምጃዎች ከመውሰድ መጠንቀቅ ያስፈልጋል። ምንም ጥያቄ የለውም። በተለይም በህዝቦች መካከል አምባገነን ስርዓትን ስትጋፈጪ ሶሊዳሪቲ መኖር መቻል አለበት፣ አጋርነት መኖር መቻል አለበት፣ መተባበር መቻል አለበት። ስለዚህ እነዚህ በህዝብ በኩል ሊኖሩ የሚገቡ ኃላፊነቶች ጋር በተያያዘ የሚነሳው ነገር እኔ እስማማለሁ ሙሉ በሙሉ። ነገር ግን ኢትዮጵያ ጋር በተያያዘ አንድ ማስመር የሚገባን ነገር እነዚህ የምናያቸው ችግሮች ሁሉ የስርዓቱ ነጸብራቆች ናቸው። ስርዓቱ ላለፉት 25-26 ዓመታት ሲጠቀማቸው የነበሩት ሴራዎች አንዱ ማህበረሰብ የበላይ አንዱ የበታች እንዲሆን በተለይም እንደው በህዝብ ደረጃ አንዱ ህዝብ የበላይ ነው የሚለውን ትንተና አልቀበልም። ግን አንድ ብሔር የሚመጣ ኤሊት የበላይ የሆነበትና የራሱን ስልጣን የራሱን ጥቅም ለማስከበር ብዙ ነገሮችን ያደረገበት ሁኔታ ነው ያለው። እነዛ ያስፋች የወሰዳቸው እርምጃዎች በተለያዩ ሰዎች በተለያየ አይነት መልኩ ይተረጎማሉ። አሁን እነዚህ የምናያቸው የህዝብ ቁጣዎች ራሳቸውን በተለያየ አይነት መልኩ የሚገልጹት ግሪቨንስ የእነዚህ ነገሮች መጸብራቅ ናቸው። እነዚህ ነገሮች እንዳይባባሱ የምንፈልግ ከሆነ የመጀመሪያውን እርምጃ መውሰድ ያለበት ትልቁ ድርሻ የመንግስት ድርሻ። መንግስት ተከፋፍሎ መግዛትን ማቆም መቻል አለበት። መንግስት ህገ መንግስቱን ማክበር መቻል አለበት። መንግስት ይሄንን ሁሉ አቅም ይሄንን ሁሉ ገንዘብ ወታደር ፖሊስ ይዞ አሁን የሚያደርገውን የማሸበር አይነት ስራ የሚሰራ ከሆነ ህዝቡን እንደዚህ አታድርግ እንደዛ አድርግ ምንል ከሆነ ምናልባት ፖይንቱን ሚስ እያደረግን ነው። ስለዚህ ህዝቡ አጋርነትን ህዝብ እንደ ህዝብ የሚገዛ እንጂ የመግዛት ስልጣን ያሌለውና ደረሰብን ለምንለው ችግር ህዝብን ተጠያቂ ማድረግ ሳይሆን መንግስት ተጠያቂ መሆን እንዳለበት አውቀን ለሌላው ህዝብ አጋርነት መግለጽ ይኖርብናል። መንግስት ላይ ግን ጫና ማድረግ ይኖርብናል። እነዚህ የምናደርጋቸው ጫናዎች አንዳንዶቹ ውጤታማ ላይሆኑ ይችላሉ። እዛ ላይ ሁልጊዜ መጠንቀቅ ያስፈልጋል። ትልቁ ድርሻ መሆን ያለበት ግን የመንግስት ነው። ሁሉም ቁልፉ ለሁሉም ነገር ያለው መንግስት እጅ ነው በአብዛኛው። ምክንያቱም ለዚህ ችግር መሰረታዊ መንስኤው መንግስት ስለሆነ ነው። ይሄ የሚደረግበት ዋናው ምክንያት ደግሞ የአንድን ግሩፕ የበላይነት ለመጠበቅ ሲባል ነው። ያ ፍላጎት ባይኖር እነዚህ ነገሮች በቀላሉ ሊፈቱ ይችላሉ ባልል እንኳን ነገር ግን አሁን የደረሱበት ቦታ ልጆች የሚችሉበት ሁኔታ አይታይም።
አቶ ቁምላቸው ዳኝ፣ አቶ ሙልጌታ አረጋዊ እና ዶክተር አወል አሉ፣ ሶስታችሁም ለሰጣችሁን ማብራሪያ በጣም አመሰግናለሁ። ለሰዓታችሁ
ዶክተር አወል ታንኪ አመሰግናለሁ። ቁምላቸው
ይርችልኝ።
ታንኪ
ጽዮን ግርማንና እንግዶቿን እናመሰግናለን። ተከታዩ ዝግጅት ስፖርት ነው። አዘጋጅና አቅራቢ ሶሎሞን ክፍሌ።
ገንዘቤ ዲባባ በ1500 የአዳራሽ ውስጥ ሩጫ ውድድር ሁለተኛውን ፈጣን ጊዜ አስመዝግባ ድል ተቀዳጅታለች። በቅዳሜው የካርልስሩህ ጀርመን የአዳራሽ ውስጥ ሩጫ ውድድር በወንዶቹ 3000 ኢትዮጵያውያን አሸንፈዋል። ሀጎስ ገብረ ሕይወትና ዮሚፍ ቀጀልቻ አንደኛና ሁለተኛ ሆነዋል። በአሜሪካ ፉትቦል የፊላዴልፊያ ኢግልስ የኒው ኢንግላንድ ፔትሪዮትስን አሸንፈው የሱፐር ቦልን ዋንጫ ለመጀመሪያ ጊዜ አንስተዋል። ደቡብ ኮሪያ ዘንድሮ የምታዘጋጀው የክረምት ኦሊምፒክ በዚህ ሳምንት ይጀምራል። ዓለም በጉጉት እየጠበቀ ነው። እንደምን አመሻችሁልኛል የተከበራችሁ አድማጮቼ። እነዚህንና ሌሎች የስፖርት ዜናዎችን ይዘናል። አብራችሁን ቆዩ። ኢትዮጵያዊቷ አትሌት ገንዘቤ ዲባባ ከትላንት በስቲያ ቅዳሜ ካርልስሩህ ጀርመን ላይ በ1500 ያስመዘገበችው 3 ደቂቃ 57 ሴኮንድ ከ45 ከዚህ ቀደም ከተመዘገቡት 5 የዓለም ክብረ ወሰኖች አንዱ ነው። የሚዝሃል ካርልስሩህ የቤት ውስጥ አዳራሽ ውድድር በ4500 ተመልካቾች ጢም ብሎ ተሞልቶ ገንዘቤን በአድናቆት አስተናግዷል። ገንዘቤ ከአራት ዓመታት በፊት እዚሁ የአዳራሽ ስታዲየም ውስጥ 3 ደቂቃ 57 ሴኮንድ ከ17 መሮጧ ይታወሳል። ከሁለት ዓመታት በፊት ግን 4:13 ነበር ያስመዘገበችው። ዘንድሮ አሯሯጮቿን ሳይቀር ሰልችታ በመቅደም አዲሱን ሁለተኛ የዓለም ሬኮርድ አስመዝግባለች። በእርግጥም ልትደነቅ የሚገባት አትሌት ናት ገንዘቤ ዲባባ። የትኛዋም የዓለም እንስት አትሌት በዚህ ርቀት ገንዘቤን የተስተካከለ እስካሁን አልተገኘም። ቅዳሜ ዕለት የዓለሙ ትኩረት በገንዘቤ ዲባባ ላይ ይሁን እንጂ ታዲያ በሦስት ሺህ ወንዶቹም ሩጫ ውድድር ድል የተቀዳጁት የኢትዮጵያ አትሌቶች ናቸው። ሀጎስ ገብረ ሕይወትና ዮሚፍ ቀጀልቻ ተከታትለው በመግባት የአንደኛና ሁለተኛነቱን ስፍራ ወስደዋል። ጊዜያቸውም ድንቅ ነው። 7:37:91 እና 7:38:67 ሆኗል። የዮሚፍ ጊዜ እንዲያውም የግሉ ፈጣን ሆኖ ተመዝግቦለታል። ሞሮኮ ሶስተኛ። ሌሎች ውድድሮችም ተካሂደዋል። ወደ ትላንቱ 52ኛው ሱፐር ቦል የአሜሪካ ፉትቦል ዜና ስመጣ ያልተጠበቁት የፊላዴልፊያ ኢግልስ መሆናቸውን እናገኛለን። ለመጀመሪያ ጊዜ በታሪካቸው ዋንጫውን ያነሱት ትላንት 41-33 የተሸነፉት የኒው ኢንግላንድ ፔትሪዮትስ ቀንቷቸው ቢሆን ኖሮ ዋንጫ የሚወስዱት ለስድስተኛ ጊዜ ነበር። የኢግልስ ኮርተርባክ ዋና ኳስ አከፋፋዩ መሆኑ ነው ኒክ ፎልስ የምሽቱ ኮከብ ነበር። በማብቂያው አራተኛው አጋማሽ ላይ ለተቀባዩ ዛክ እርዝ የወረወረለት ኳስ ቲሙን ለድል ማብቃቱ የተረጋገጠበት ሆኗል። በአንድ ጨዋታ ላይ በርቀት ውርወራና ግብ በማስቆጠር በሁለቱም የቀናው ኮርተርባክ በሱፐር ቦል ታሪክ ኒክ ፎልስ የመጀመሪያው ሆኗል። የፊላዴልፊያ ኢግልስ ከዚህ ቀደም በሱፐር ቦል ሁለቴ ለፍጻሜ ደርሰው በ1981 በኦክላንድ ሬይደርስ በ2005 ደግሞ በኒው ኢንግላንድ ፔትሪዮትስ መሸነፋቸው ይታወቃል። ሰሜን ኮሪያ በፒዮንግቻንግ የምትሳተፍበት የክረምት ኦሊምፒክ በዚህ ሳምንት ይጀምራል። በዚህም የፒዮንግያንግ የኑክሌርና ሚሳይል ሙከራ ለጊዜውም ቢሆን ጋብ ብሏል። ለአስተናጋጇ ደቡብ ኮሪያ ይህን መሰሉ ሰላማዊ ሂደት እፎይታን ከመስጠቱ ባሻገር በኮሪያ ሰላጤ ለተከሰተው የኑክሌር ቀውስ ዘላቂ መፍትሄ ሊያስገኝ ይችላል የሚል ተስፋ አሳድሯል። ዩናይትድ ስቴትስ ግን የሰሜን ኮሪያን በኦሊምፒክ መሳተፍ የምትመለከተው በጥርጣሬ ነው። ለተጣለባት ዓለም አቀፍ ማዕቀብ ድጋፍ ለማግኘት የምታደርገው ጥረት ነው ትላለች። ይህን በዚሁ ላብቃ። ለቀጣይ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል እናልፋለን። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ ጅማ አባ ጅፋር መሪው ደደቢትን በአዲስ አበባ ስቴዲየም አሸንፎ ነጥብ ማስጣሩ የሳምንቱ ተደናቂ ቡድን አድርጎታል። ጨዋታው እንደተጀመረ በ20 ደቂቃ ውስጥ የጂፋር ልጆች በሰነዘሩት ከባድ ማጥቃት ሁለት ግቦችን አስቆጥረው አስደንግጠዋል። ተመስገንና ዮናስ ለጅማ አባጂፋር ጎሎቹን ያስቆጠሩ ተጫዋቾች ናቸው። በ22ኛው ደቂቃ የደደቢቱ ጌታነህ ከበደ በክርን መማታቱን ተከትሎ በቀይ ካርድ ከተባረረ በኋላም ለጅማ አባጂፋር ጨዋታውን ቀለል አድርጎላቸው የመጀመሪያውን የጨዋታ ክፍለ ጊዜ በበላይነት ለረፍት ወጥተዋል። ከረፍት መልስም ደደቢት ውጤቱን ለመቀየር የተሻለ እንቅስቃሴ አድርጓል። ኤፍሬም አሻሞ ለደደቢት ብቸኛዋን ግብ በፍጹም ቅጣት አስቆጥሮ ጨዋታው ጅማ አባጂፋር 2-1 አሸናፊነት ተጠናቋል። የደደቢቱ አሰልጣኝ ንጉሴ ደስታ ዳኝነቱን አማረው ተችተዋል። ሆኖም በዳኛው ላይ የሰጡት አስተያየት የጨዋታ እገዳና የገንዘብ ቅጣት እንዳስከተለባቸው ከኢትዮጵያ እግር ኳስ ፌዴሬሽን የወጡ መግለጫዎች አመልክተዋል። በሌሎች ጨዋታዎች እዚህ አዲስ አበባ ላይ ቅዱስ ጊዮርጊስና ድሬዳዋ ከተማ 1-1 በመለያየታቸው ጊዮርጊስ ነጥቡን የሚያቀራርብበትን እድል ሳይጠቀምበት ቀርቷል። ኢትዮጵያ ቡና ፋሲል ከተማን 3-2 በመርታት ወደ አሸናፊነት ተመልሷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ደደቢት በ25 ነጥብ መሪነቱን አለቀቀም። ቅዱስ ጊዮርጊስ፣ ጅማ አባጂፋር፣ ሲዳማ ቡና፣ አዳማ ከነማ አራቱም ቡድኖች በእኩል 21 ነጥብ በጎል ተበላልጠው ሁለተኛ፣ ሶስተኛ፣ አራተኛና አምስተኛ ናቸው። ኮከብ ጎል አግቢነቱን ጌታነህ ከበደ በ9 ጎል ይመራል። በመጪዎቹ የደደቢት ጨዋታ የጌታነህ በቅጣት አለመሰለፍ እሱንም ቡድኑንም ይጎዳዋል። ሌላው የእግር ኳስ ዜና ወደ ሞሮኮ ያመራናል። በ16 ብሔራዊ ቡድኖች መካከል ለ3 ሳምንታት ሞሮኮ ላይ ሲካሄድ የሰነበተው 5ኛው የቻን አፍሪካ ዋንጫ ተጠናቋል። የአዘጋጅ ሀገር የሞሮኮ ብሔራዊ ቡድን ከጅምሩ እስከ መጨረሻው ኃያልነቱን በማስመስከር በፍጻሜው የናይጄሪያቸውን 4-0 በመርታት ዋንጫውን ወስዷል። የኮከብ ግብ አግቢነቱን በ9 ጎል ያሸነፈው የዚሁ የሞሮኮ አጥቂ አዩብ ካብ ነው። ለደረጃ በተደረገውም ጨዋታ ሱዳን ሊቢያን 2-1 በመርታት የሱዳን ብሔራዊ ቡድን የነሐስ ሜዳሊያ ተሸላሚ ሆኗል። የምስራቅ አፍሪካው ተወካይ የሱዳን ብሔራዊ ቡድን ለዚህ ውጤት መድረሱ ተደናቂ አድርጎታል። ቀጣዩን 6ኛውን የአፍሪካ ሀገራት ሻምፒዮና ከሁለት ዓመት በኋላ በኢትዮጵያ ይዘጋጃል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁኖ ድንባሻህና የወጣቶችና ስፖርት ሚኒስትሩ አቶ ተስፋዬ ገዙ ከሞሮኮ አቻዎቻቸው አደራውን ተቀብለዋል። ይኸው ነው በእኔ በኩል።
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ገዛኸኝን አዲስ አበባ ላይ፣ ሶሎሞን ክፍሌን ዋሽንግተን ዲሲ እናመሰግናለን ለስፖርት ዘገባቸው። ወደ ተከታዩ ዝግጅታችን እናልፋለን። ጤና ነው ይቅርታ፣ አፍሪካ ነክ ርዕሶች ይቀርባል።
ስለ አድዋ ፓን አፍሪካን ዩኒቨርሲቲ ግንባታ ለመነጋገር የተጠራ ስብሰባ አዲስ አበባ ሸራተን ሆቴል ጥር 7 ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተገኙበት ተከናውኗል። የአድዋ ፓን አፍሪካን ዩኒቨርሲቲ የህንጻ ስራ እንደሚጀመርና የኢትዮጵያ መንግስት 200 ሚሊዮን ብር ለግንባታው እንዳበረከተ በጉባኤው ወቅት ተገልጿል። ፓን አፍሪካን ዩኒቨርሲቲ ምስረታ አስተባባሪ ኮሚቴ አባል የሆኑት ዶክተር አየለ በከሬ ባለፈው ሰኞ ስለ ጉባኤው ማስረዳታቸው ይታወሳል። በመቀለ ዩኒቨርሲቲ በቅርስ ጥናት ትምህርት ክፍል ተባባሪ ፕሮፌሰሩ ዶክተር አየለን ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅ አዳነች ፍሳዬ ነች። የዩኒቨርሲቲው ግንባታ ሲጠናቀቅ በምን አይነት የትምህርት ዘርፎች ላይ እንደሚያተኩር ዶክተር አየለ በማብራራት ይጀምራሉ።
በሰብአዊነት ሂውማኒቲስ የሚባለው እና ኢንፎርሜሽን ቴክኖሎጂ ወይም ደግሞ የመረጃ ቴክኖሎጂ በእነሱ ነው የምንጀምረው። ሲጀመርም በመጀመሪያ ድህረ ምረቃ ፕሮግራም ነው የሚሆነው። ማለት የመጀመሪያ ዲግሪ ሳይሆን የሁለተኛ ወይም የሶስተኛ ዲግሪ የሚሰጥበት፣ እንዲያውም ሶስተኛ ዲግሪውን ካገኙ በኋላ ጥልቅ ምርመራ ለማድረግ የሚፈልጉ ሰዎች በእነሱ ነው የምንጀምረው። እና መጀመሪያም ህንፃውም ሲሰራ ይሄ ማዕከል ማሄድበት የሚችልበት ትልቅ ላይብረሪ እንፈጥራለን። ፓን አፍሪካን ላይብረሪ ይፈጠራል። እንግዲህ ይሄ ፓን አፍሪካን ላይብረሪ ምንድን ነው? የአፍሪካውያንን ጥቅም የሚያንጸባርቅ ላይብረሪ ይከፈታል ማለት ነው። እና ከዛ ቀስ በቀስ ግን ለመጀመሪያ ዲግሪም ይሰጣል። የሚሰጡትን ፊልዶች ይጨምራሉ ማለት ነው። ግን ለመጀመሪያ ጊዜ የምናደርገው ምንድን ነው?
በታሪክ በፓን አፍሪካን ታሪክ በፓን አፍሪካን ባህል በፓን አፍሪካን ኢኮኖሚክስ ፖለቲክስ ኢኮኖሚና ፖለቲካዊ ትኩረት ያለው ካሪኩለም ነው የሚዘጋጀው ማለት እንደተጠቀስኩት ከሁለት ወር በኋላ ከሶስት ወር በኋላ ዓለም አቀፍ ጉባኤ እናደርጋለን እና እነዛ ዓለም አቀፍ ጉባኤ ምን ጋብዛቸው በዚህ አካባቢ ብዙ ሙያ ያላቸው ስለሆኑ በተለይም ይሄ ካሪኩለሙን በደንብ እንድናዳብር በዝርዝር እንድናወጣ የሚያግዙን ሰዎች ነው ምን ጋብዘው ማለት ነው።
እንግዲህ ይህንን ዩኒቨርሲቲ ለመገንባት እና ስራውን ለማንቀሳቀስ የሚያስችለው ገንዘብ ከየት ይገኛል?
ያው ቀደም እንደጠቀስኩት የሲድ ወይም ደግሞ የጥንስስ ገንዘብ በዚህ አመት መንግስት 200 ሚሊዮን ብር መድቧል። እና እንግዲህ በሚቀጥለው ዙር ምንድነው የሚደረገው ማለት ነው? ያ አንደኛ የመንግስት እርዳታ ይቀጥላል። ሁለተኛ ያልተጠቀስኩት ምንድነው የአፍሪካ ህብረት አምና ባደረገው ስብሰባ ላይ ይህ ዩኒቨርሲቲ መቋቋሙን ደግፎታል። ሙሉ በሙሉ ድምጽ ደግፎታል ማለት ነው። የዛ ድጋፍ ማግኘት ደግሞ ከተለያዩ ከዓለም አቀፍ ድርጅቶች የተባበሩት መንግስታትንም ጨምሮ እርዳታ የመጠየቅ ወይም ደግሞ የገንዘብ ለመጠየቅ በተለይም ደግሞ አንዳንድ የአፍሪካን እድገትን በቀና የሚሹ ድርጅቶች መንግስታት ፈንዲንግ መጠየቅ የሚያስችል ሁኔታ እናመቻቻለን ማለት ነው። እንቅስቃሴውን ተቋሙን እድገቱን የሚደግፉ ባለሀብቶችን አስተዋጽኦ ሊያደርጉ ይችላሉ ማለት ነው። በተለይም ዲያስፖራ ያሉት ሀብታም የሆኑ አፍሪካውያን ይሄንን ነገር በቀና መንፈስ አይተው ድጋፍ ይሰጡናል ብለን እንገምታለን። ሚያዝያ ላይ ኮርኔል ዩኒቨርሲቲ ጉባኤ አድርጎ ነበር። አንድ የታወቁ መምህር ውረታ ሲወጡ አፍሪካን ስተዲስ እኔ እዛ ሄጄ ተሳትፌ ነበር እና ይህንን የፓን አፍሪካን ዩኒቨርሲቲ ሀሳብ አቅርቤ ነበር እና በጣም እጅግ ደስ በሚያሰኝ ሁኔታ ነው የተቀበሉት። እና ይሄ ዩኒቨርሲቲ መቋቋሙ ትልቅ ድጋፍ አለው። ገንዘብን ማዋጣቱ የሚቻል ነው ብለን እናስባለን። መጀመሪያ መንግስት፣ ከዛ አፍሪካ ህብረት፣ ከዛ የተባበሩት መንግስታት፣ በተለይ ስካንዲኔቪያን ካንትሪስ እና ሌሎችም የአፍሪካን ሀብታሞችን አፕሮች እናደርጋለን ማለት ነው ገንዘቡን ለመሰብሰብ።
የፓን አፍሪካን ዩኒቨርሲቲ መመስረት ለአንድነትም አንደምታ አለው ብለው ነበርና ይህን ቢያብራሩልን።
ዘንግቸው ነበረ ማስታወስሽ እጅግ በጣም ጥሩ ነው። እንግዲህ አሁን መገንዘብ ያለብን ምንድን ነው የክተት አዋጅ አጼ ምኒልክ አውጀው ህዝቡ የውጭ ጠላት መጥቷል፣ ሀገርህን ሊደፍር ነጻነትህን ሊነጥቅህ መጥቷል፣ ክተት አዋጅ የምትችል በሙሉ ተነሳ ተብሎ ሲባል አንድ ሳይቀር እያለበት ህዝቡ ያንን ክተት አዋጅ ተቀብሎ እንግዲህ ከአዲስ አበባ አድዋ ሁለት ወር ነው የፈጀባቸው ጉዞ። ከዛ በኋላ ደግሞ ወደ ጦርነቱ ቦታ መሄድ። ጦርነቱ እንግዲህ ሁላችንም እንደምናውቀው አድዋ ብቻ አይደለም የተደረገው። መጀመሪያ አምባላጄ ላይ፣ ከዛም በፊት ጦርነቶች አሉ እኮ አቲት አለ እንደው ለመጥቀስ ያህል ነው። አምባላጄ ላይ ድል አድርገዋል ኢትዮጵያኖች። ከዛ ቀጥሎ ደግሞ መቀሌ ላይ እንደ ኢየሱስ የሚባለው ቦታ ላይም እንዲሁ ድል አድርገዋል። በመጨረሻ እንግዲህ ማወላዳው ድል የተገኘው አድዋ ላይ ነው። እና እዛ አድዋ ላይ የተዋጉት እነማን ናቸው፣ ያንን ውጊያ የመሩት ጀነራሎች እነማን ናቸው በምንልበት ጊዜ ኢትዮጵያ ውስጥ ያሉት ብሔረሰቦች በሙሉ ተሳትፈዋል፣ የቀረ የለም፣ እዛ ላይ መስዋዕትነት ከፍለዋል። አሁን እዛ የምናገኘው አንዱ እንዳስቀመጠው አጥንታቸው ነው። እና ዋናው ቁም ነገር ከዛ የምንማረው ምንድን ነው? በአንድነት ተሰልፈው ያንን ጠላት ድል ሊያደርጉ ችለዋል። እና ያን ድል ያደረጉትን አሁን ለእድገታችን ለህብረታችን አብረን ተሳስበን ወደፊት መቀጠል አለብን እንጂ እርስ በርሳችን የምንጋጭበት ምሳሌ አይደለም። ቅራኔዎችን ቢኖሩ ቅራኔዎቹን ወደ ጎን አድርገው ያንን ጠላት ድል በመምታት አዲሲቱ ኢትዮጵያን ፈጥረዋል። እና ያቺ አዲሲቱ ኢትዮጵያ ለእኛ አስተላልፈዋል። የእኛ ተግባር ደግሞ ያንን ታሪክ የበለጠ እየተገነዘብ ነው ወደ አንድነት፣ ወደ ብሔራዊ አንድነት፣ ብሔራዊ አንድነትን ለማጎልበትና ለማበልጸግ መጠቀም የሚኖርብን ይመስለኛል። እንግዲህ አድዋም የተመረጠው በዛ ምክንያት ነው።
እሺ፣ እንግዲህ ዶክተር አየለ በከሬ አሁን ወደ ማገባደድ ነን እና እስካሁን ያልተናገሩት ለማለት የሚፈልጉት ነገር ካለ።
ለማለት የምፈልገው ምንድን ነው ይህ ዩኒቨርሲቲ የሚቋቋመው ዩኒቨርሲቲ የሁላችንም ነው። ይህም ኢትዮጵያ ውስጥ ያለውን፣ አፍሪካ ውስጥ ያለውን፣ በውጭም በዲያስፖራ በተለይ አሜሪካም አውሮፓም ያለውን ሁሉንም የሚመለከት ነው። ሁላችንም እንድንሳተፍ እጋብዛለሁ። መሳተፍ ደግሞ ይኖርብናል። ባለቤትነት
የሁላችንም ነውና ያንን ማስረገጥ ይኖርብናል የሚል መልእክት ለማስተላለፍ እወዳለሁ።
እሺ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን።
ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባትና
ቆንጂት ታየነን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። ደህና ደሩ።